ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
In this regard, I will pursue a plan for two-way exchanges of 10,000 youth as a way to expand.
ለአፍሪካ ወጣቶች የሥራ ዕድል ለማስፋፋት የሁለትዮሽ ልውውጥ የሆነና 10,000 የሚያሳትፍ እቅድ ተግባራዊ አደርጋለሁ። በሚቀጥሉት 5 ዓመታት 6,000 ችሎታ ያላቸው አፍሪካውያን ኮሪያ ውስጥ አሊያም አፍሪካ ውስጥ ስልጠና ይከታተላሉ።
ኢትዮጵያን በመጎብኘት ላይ የሚገኙት የደቡብ ኮሪያ ፕሬዚደንት ፓርክ ኩንዬ ናቸው ድምጻቸው የተሰማው። ለአፍሪካውያን ወጣቶች የሥራ ዕድል ለመፍጠር የሚያስችል የስልጠና ፕሮግራም ማዘጋጀታቸውን ከገለጹበት የተወሰደ ነው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ አርብ ግንቦት 19 2008 ዓመተ ምህረት ነው። የምናስተናግዳችሁ ቆንጂት ታዬና
ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮች ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
ኢትዮጵያና ደቡብ ሱዳን ከጋምቤላ የተጠለፉትን ልጆች ለማስለቀቅ የሚያደርጉትን ጥረት በእጥፍ እንዲጨምሩ ሁለት የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ባለሙያዎች ጠይቀዋል። አጥፊዎቹ ለፍርድ መቅረብ እንዳለባቸውም አሳስበዋል። ዛሬ 7 ህጻናት መመለሳቸውንና ወደ ሀገራቸው የገቡት ቁጥር 63 መድረሱን ደግሞ የጋምቤላ ክልል ፕሬዚደንት ጋትሉዋክ ቱት አስታውቀዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
ጥሪውን ያቀረቡት የተባበሩት መንግስታት ድርጅት የህፃናት ንግድ ጉዳይ ተመራማሪ ማኡድ ዲቦር ቡኪቺዮና ያለ ፍርድ የሚፈጸም ግድያን የሚከታተሉት ክሪስቶፍ ሄይንስ ናቸው። ሁለቱ ባለሙያዎች እንዳሉት ኢትዮጵያና ደቡብ ሱዳን ህፃናቱን በድርድር ማስመለስ መጀመራቸው የሚበረታታ ነው። ይህ እንቅስቃሴ ግን ባልተለቀቁት ህፃናት ደህንነት ላይ ስጋት ማሳደር የለበትም ብለዋል። ድንበር አቋርጠው ወደ ጋምቤላ ክልል የገቡ የሙርሌ ጎሳ ታጣቂዎች 208 ሰዎችን መግደላቸውና 125 ህጻናትን ጠልፈው መውሰዳቸው ይታወሳል። እንደዚህ አይነት ጥቃቶች ሲፈጸሙ አጥፊዎችን ለፍርድ የሚያቀርብ የምርመራ ስራ መካሄድ እንዳለበት ባለሙያዎቹ አሳስበዋል። ተጠያቂነት በሌለበት ሁኔታ እንደዚህ አይነት ጥቃቶች ሊቆሙ አይችሉም ነው ያሉት። የጋምቤላ ክልል ፕሬዝዳንት ጋትሉዋክ ቱት ሰሞኑን ለቪኦኤ ሲናገሩ የሰው ህይወት ያጠፉትና ህጻናትን የወሰዱት ታጣቂዎች ለፍርድ እንደሚቀርቡ አረጋግጠዋል።
ልጆቹ ቢገኙ እንኳን የሰው ህይወት ያጠፉ ታጣቂዎች ለህግ የማቅረብ ስራ ይሰራል። እሱም የራሱ ሂደት ይኖራል። ምክንያቱም የዓለም አቀፍ ህጎች አሉ፣ በተለይ የቦርደር ህጎች አሉ። ከቦርደር የዓለም አቀፍ ነው የሚያስጠይቃቸው እና ዘሎ ንጹሃን ዜጎች በመጨፍጨፋቸው እና ህዝቡን ከአካባቢ በማፈናቀል የህዝቡን ሀብቶች የሆነው ከብቶችም ጭምር በማቸው ተጠያቂ ያደርጋቸዋል ማለት ነው። ይህ የጋራ መግባባት አለ። ይበን በስብሰባ ላይ የሞርሌ አገር ሽማግሌዎች ናቸው ያነሱ የነበረው። እነኚህ ታጣቂዎች የእኛ ምክር ስለማይሰሙ ነው፣ ወጣቶች ናቸው። ስለዚህ የራሳቸው ኢኮኖሚ በመጥፎ ሁኔታ ለመበልጠቅ ነው እነኚህ ልጆች እያደረጉ ያለው እና የሞርሌ ህዝቡም የሚጠየቅበት አካሄድ የለም። ስለዚህ የሁለቱ አገሮች መንግስታት ይፈለጉና እርምጃ ይወሰዱ የሚል ነገር ነው ያነሱ የነበረው ማለት ነው። ይህ ጥሩ ነገር ነው።
በሙሩሌ ጎሳ ታጣቂዎች ከተወሰዱት ኢትዮጵያውያን ህጻናት መካከል 7ቱ ዛሬ ጋምቤላ መግባታቸውንም አቶ ጋትሉዋክ በስልክ ነግረውኛል። የዛሬውን ጨምሮም እስካሁን የተመለሱት ቁጥር 63 መድረሱን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በስደተኝነት እውቅና እንዲሰጠን 4 ዓመት ሙሉ ብንማጸንም አልተቀበለንም በማለት ያማረሩ ጅቡቲ የሚገኙ 200 የሚሆኑ ኤርትራውያን ስደተኞች ዛሬ የረሃብ አድማ መምታታቸው ተገለጠ። አዲ አሊ የሚባል የመጠለያ ጣቢያ ያሉት ስደተኞች ተጠሪ ሄኖክ የማነ የጅቡቲ ባለስልጣናት ስቃያችንን ለዓለም እንዳናሰማ እያደረገን ነው ሲል ለትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ገልጿል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ከጃፓን ጠቅላይ ሚኒስትር ሺንዞ አቤ ጋር ሆነው የሂሮሺማ መታሰቢያ የሰላም መናፈሻ ታሪካዊ ጉብኝት አካሂደዋል። ሂሮሺማ እንደ ኤሮፓውያን አቆጣጠር በ1945 ዓ ም ሁለተኛው የዓለም ጦርነት በተካሄደበት ወቅት ነሐሴ 6 ቀን በአሜሪካ የአቶሚክ ቦምብ የወደመች ከተማ ነች። የአሜሪካ ተዋጊ አውሮፕላኖች ሂሮሺማ ከተማ ላይ የጣሉት አቶሚክ ቦምብ ጥቅም ላይ ሲውል ከዓለም የመጀመሪያው ሲሆን በአስር ሺዎች የሚቆጠሩ ሰዎችን ፈጅቷል። ትውልዶችም በአቶሚክ ቦምቡ መርዛማ ጨረር ተጎጂ ሆነዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ሲንዲ ሴን ከስፍራው የላከችውን ዘገባ አዳነች ፍስሐዬ ታቀርባለች።
ፕሬዚደንት ኦባማ ወደ ከተማይቱ መታሰቢያ መናፈሻ ባመሩበት ወቅት በብዙ ሺዎች የሚቆጠሩ ጃፓናውያን በደስታ ተቀብለዋቸዋል። የመናፈሻው ቦታ በአቶሚክ ቦምቡ ለወደመችው ከተማና ላለቁት ዜጎች መታሰቢያ የተሰራ ነው። ፕሬዚደንት ኦባማ የመታሰቢያውን ቦታ ለመጎብኘት የመጀመሪያው በስልጣን ላይ ያለ አሜሪካዊ ፕሬዚደንት ሆነዋል። ለምን ይህን ውሳኔ እንዳደረጉ አብራርተዋል።
That is why we come to this place. We stand here in the middle of this city and force ourselves to imagine.
እዚህ ቦታ ላይ የመጣነው ለዚህ ነው። በከተማይቱ መሃል ቆመን የአቶሚክ ቦምቡ ከተማዋ ላይ ሲያርፍ ምን ይመስል እንደነበር በሐሳባችን ለመገመት ራሳችንን እናስገድዳለን። ሕፃናቱ ያኔ ባዩት መቅሰፍት ግራ ሲጋቡ በሐሳባችን እንዲሰማን ራሳችንን እናስገድዳለን። ድምፁ የማይሰማ የሐዘን ለቅሶን እናዳምጣለን። በዘግናኙ ጦርነት ያለቁትን ንጹሐን ሰዎች ሁሉ እናስባለን። ከዚያ በፊት በተካሄዱትና ለወደፊት በሚደረጉት ጦርነቶች የሚያልቁትንም እንደዚሁ።
ሁለተኛው የዓለም ጦርነት ካበቃ በኋላ ሂሮሺማ ወድማ በፍርስራሽ ተሞልታ ነበር የቀረችው። በአሁኑ ወቅት ሂሮሺማ ሕይወት የተሞላባት ሞቅ ያለች የወደብ ከተማ ሆናለች። ይሁንና የደረሰባት ዘግናኝ ትውስታ መዝለቁ አልቀረም። ፕሬዚደንት ኦባማ ከአቶሚክ ቦምቡ ድብደባ ፍጅት የተረፉ ሁለት ሰዎችንና ቤተሰቦቻቸውን አነጋግረዋል። ያለፈውን መርሳት ባይቻልም ትውስታዎቹ የተሻለ መጻኢ ዕድል ለማምጣት ሊረዱ ይችላሉ፣ ረድተዋልም ብለዋል ፕሬዚደንት ኦባማ። በአቶሚክ ቦምቡ ፍንዳታ የተፈጁትን በአስር ሺዎች የሚቆጠሩ ሰዎችንና በአጠቃላይ በሁለተኛው የዓለም ጦርነት ያለቁትን በሚሊዮኖች የሚቆጠሩ ሰዎችን ለማሰብ ፕሬዚደንት ባራክ ኦባማና የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ የአበባ ጉንጉን አኑረዋል። የፕሬዚደንት ኦባማ የእስያ ሀገሮች ጉብኝት በሂሮሺማ ከተማ አብቅቷል። ቪየትናምንም መጎብኘታቸው ይታወሳል። ጃፓን የሄዱት በሰባቱ በኢኮኖሚ የበለጸጉ ሀገሮች ጉባኤ ላይ ለመገኘት ነበር። ቀድሞ ጠላት ከነበሩት ሀገሮች ጋር እርቅ ለማውረድም ተጠቅመውበታል።
የተባበሩት መንግስታት ድርጅት ዓለም አቀፍ የፍትህ ችሎት የሶማሊያና ኬንያን የጠረፍ ግዛት ይገባኛል ሙግት በዚህ ዓመት ውስጥ እንደሚያዳምጥ አስታውቋል። ኬንያ የህንድ ውቅያኖስ የጠረፍ ግዛቴን ገምሳ ወስዳብኛለች ስትል ሶማሊያ ለፍርድ ቤቱ አቤቱታ አቅርባለች። አካባቢው በነዳጅና ጋዝ ክምችት የከበረ እንደሆነ ይነገራል። ሁለቱ ሀገሮች የሚጨቃጨቁበት ግዛት ከመቶ ሺህ ኪሎ ሜትር በላይ ስፋት እንዳለውም ይታወቃል። ኬንያ ከግዛቴ የደረቅ መሬት ድንበሬ ቀጥ ብሎ እስከ ውቅያኖሱ በሚዘልቀው የድንበር መስመር መሰረት ትርፉ ቦታ ይገባኛል ባይነች፣ ሶማሊያ በበኩሏ የለም፣ የድንበሩ መስመር መሄድ ያለበት በደቡብ ምስራቅ አቅጣጫ በመሆኑ መሬቱ ወደ እኛ ግዛት ይካተታል ስትል ትሟገታለች። ሶማሊያ ለዓለም አቀፉ ፍርድ ቤት በዲፕሎማሲያዊ መንገድ ለመደራደር የተደረጉ ጥረቶች እንዳልተሳኩ ገልጻ አቤቱታ ያቀረበችው ከሁለት ዓመት በፊት ሲሆን ፍርድ ቤቱ እንደ አውሮፓውያን ዘመን አቆጣጠር መስከረም 19 ጀምሮ ጉዳዩን ሊሰማ ቀጠሮ ሰጥቷል።
የዩጋንዳ ፍርድ ቤት እንደ አውሮፓውያን አቆጣጠር በ2010 ዓ ም 76 ሰዎች በተገደሉበት የቦምብ ፍንዳታ በተከሰሱ አምስት ሰዎች ላይ የዕድሜ ልክ እስራት ፈርደዋል። ዛሬ ዳኛ አልፎንሶ ኦዊኒ ትናንትና በሽብርተኝነትና በሌላም ወንጀል በጥፋተኝነት በበየኑባቸው ሰዎች ላይ የእስራት ፍርዱን የሰጡ ሲሆን ሌሎች ሁለት ተከሳሾች ደግሞ የ50 ዓመት እስራት ተፈርዶባቸዋል። ካምፓላ በሚገኝ ምግብ ቤትና የአንድ የስፖርት ሜዳ ላይ የዓለም ዋንጫ ፍጻሜ ግጥሚያ በቴሌቪዥን በመመልከት ላይ የነበሩ የስፖርት አፍቃሪዎችን ኢላማ ላደረጉት ጥቃቶች የሶማሊያ ጽንፈኛ እስላማዊ ቡድን አልሸባብ ኃላፊነት እንደወሰደ ይታወሳል። The Voice of America.
አድማጮች ዜናዎችን አድምጡን። ወደ ኋላ ከሚቀርቡ ዝግጅቶች
ህዝቡ ደጋፊና ተቃዋሚ በሚል ተለያይቶ ደጋፊው ተቃዋሚውን ተቃዋሚው ደጋፊውን ሲያሳድደው ሲያጥላላው ሲያብላላው እንዲህ የሆነ በህዝባችን መሃል ከፍተኛ መራራቅ ተፈጥሯል። መፈራራት ተፈጥሯል። አለመተማመን ተፈጥሯል።
የጥያቄው መልስ እንግዳ ወይዘሮ ሰዋሱ ስለሺ ጆሃንሰን ናቸው። በህዝብ መካከል ውይይት አስፈላጊ መሆኑን ከገለጹበት የተወሰደ ነው። በሁለተኛው አጋማሽ ጠብቋቸው።
የኢትዮጵያ መንግስት ራሱ ስለ መንግስት መጥፎ የተናገሩ ወይም ኢህአዴግን የተቃወሙ ብቻ በሚለው ሰዎችን ማሰር ቢጀምር ምናልባት እስር ቤቶቹ በቂ ላይሆኑ ይችላሉ። ምክንያቱም ሁላችንም እንደምናውቀው አገር ቤትም ውስጥ ሆነው በሚናገሯቸው ነገሮች ብንመለከት፣ ኢቨን ሪፖርተር ጋዜጣ እንኳን እዛው አገር ቤት ሆነው ብዙ ነገር መንግስትን በሚነቅፍ ደረጃ ይጽፋል።
አንደኛ ህጉ ሰፋ ተደርጎ ማንንም እንዲያስጠይቅ ተደርጎ የተቀመጠ፣ ሁለተኛ ደግሞ ስርዓቱ ማንንም ከተጠያቂነት ውጭ እንዳይሆን የፈለጉት ሰው ማለት ነው መጠየቅ እንዲችሉ ተደርጎ በአሰራር ደረጃ ፍትህ እንዳይኖር ተደርጎ ነው ያለው እና የህግ ችግር የለብንም፣ ፍትህ ግን በአገሩ የለም።
የቀደሙት ጸጋ ያረፈ ከዚህ ከዩናይትድ ስቴትስ ፊላዴልፊያ ከተማ፣ እርሳቸውን ተከትሎ የተደመጡት ደግሞ አቶ እስራኤል ፈይሳ ከካልገሪ ካናዳ ናቸው። በኢትዮጵያ የፍትህ ስርዓትና ህጎች ከቅርብ ጊዜው ድንገቶች አንጻር በሚሉ ጭብጦች ዙሪያ ይወያያሉ። በሁለተኛው አጋማሽ ታገኟቸዋላችሁ። አሁን የዕለቱ አብይ ርዕስ
በሚቀጥሉት 5 ዓመታት የሚተገበርና ለአፍሪቃውያን ወጣቶች የሥራ ዕድል ለመፍጠር የሚያስችል የሥልጠና ፕሮግራም ማዘጋጀታቸውን የደቡብ ኮሪያዋ ፕሬዚደንት ፓርክ ኩኜ አስታወቁ። ዛሬ በአዲስ አበባዊ የአፍሪቃ ህብረት ለአህጉሪቱ መሪዎች ንግግር ያደረጉት ፕሬዚደንቷ ለኮሪያ ነጻነትና ዲሞክራሲ ደማቸውን ያፈሰሱ ኢትዮጵያውያንን አመስግነዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ኦ늘 대한민국 대통령으로는 처음으로 10억 아프리카인들의 평화와 화합.
코리아 카프리카와 안바라프 카데지아초 카마타치 아마타트 타코트라완 እድሜ ለሳምሰንግ ሞባይል ይህች ሀገር ለሚሊዮኖች እጅ ለጆሮአቸውም ቅርብ ነች። የፕሬዝዳንቷን ንግግር ለማዳመጥ በአዳራሹ የተገኙ በርካታ ወጣቶችም የኮሪያ ምርት የሆነውን ይሄንኑ ስልክ ይዘው ታይተዋል። እናም ኮሪያ ይሄንን በመሰሉ የቴክኖሎጂ ውጤቶቿ በኢኮኖሚ እድገቷም በስኬት እየተጓዘች ነው። በአፍሪካ ህብረት ንግግር ያደረጉት ፕሬዝዳንት ፓኩንዬ በአስተርጓሚ በሚደመጠው መልእክታቸው እንዳሉት ግን ከግማሽ ምዕት ዓመት በፊት ሁኔታው የተለየ ነበር።
Like many African states, a century ago, Korea had to endure the agony.
እንደ በርካታ የአፍሪካ ሀገሮች ከአንድ ምዕተ ዓመት በፊት ኮሪያ ቅኝ አገዛዝ ያስከተለውን ስቃይ መጋፈጥ ነበረባት። ከ65 ዓመታት በፊትም ኮሪያ አገሪቱን ማጥ ውስጥ የከተተ የእርስ በርስ ጦርነት አይታለች። ከግማሽ ምዕተ ዓመት በፊት ደግሞ ኮሪያ በረሃብና በተስፋ መቁረጥ ተዘፍቃ አሳልፋለች። ይህም ሆኖ የኮሪያ ህዝብ ህልምና ተስፋው ከእጁ እንዲወጣ አልፈቀደም። በተባበረ አቋም የሃንወንዝን ተአምር ሰራ።
ኮሪያ ይህንን ማሳካት የቻለችው አፍሪካን ጨምሮ ከዓለም አቀፉ ህብረተሰብ በተደረገላት ትብብርና እገዛ እንደነበር ፕሬዝዳንቷ አስታውሰዋል። በተለይ ለዲሞክራሲያችን ደማቸውን አፈሰሱ ያሏቸውን ኢትዮጵያውያን የኮሪያ ዘማቾች በምሳሌነት ጠቅሰዋል። እነዚሁ የኮሪያ ዘማቾችና ቤተሰቦቻቸው ጭምር በተገኙበት አዳራሽ
Ethiopia, which hosts the African Union, dispatched troops during the Korean War.
የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ በኮሪያ ጦርነት ጊዜ ወታደሮቿን ልካለች። እነኚህ ወታደሮቿም ለኮሪያ ነጻነትና ዲሞክራሲ ደማቸውን አፍስሰዋል።
ፕሬዝዳንቷ ጠቆም እንዳደረጉት አሁን ጊዜው በድር የሚመለስበት ውለታ የሚከፈልበት ነው። አገራቸው ወደ እድገት ስትጓዝ እንዳገኘችው ሁሉ በተራዋ ለአፍሪካ የበኩሏን እንደምታደርግ ለጋራ ጥቅምም እንደምትሰራ ነው ያስረዱት።
ኢትዮጵያዊ ፖት ሎሪየት ቸጋየ ገብረ መድህን
ኢትዮጵያዊው ባለቅኔ ጸጋዬ ገብረ መድህን ሲጽፍ አፍሪካን የህይወት ዛፍ እናድርጋት ብሏል። አፍሪካን የህይወት ዛፍ ለማድረግ እንደሚፈልግ እኩል ተጠቃሚ አጋርና እንደ ታማኝ ወዳጅ ኮሪያ በመንገዳችሁ ሁሉ አብራት ጓዛለች። እጅ ለእጅ ተያይዘን ወደፊት እንገስግስ።
አፍሪካ የ2063 እቅዷን ለማሳካት በያዘችው ጥረት ኮሪያ ለታደርግ ያሰበችውን ድጋፍ ፕሬዝዳንቷ የገለጹት በመሳሌ ጭምር ነው። ወጣቶችን ተጠቃሚ የሚያደርገውና አዲስ ሲሉ የገለጹት እቅድ ደግሞ ከነዚህ ድጋፎች መካከል ይጠቀሳል።
In this regard, I will pursue a plan for two-way exchanges of 10,000 youth as a way to
ለአፍሪካ ወጣቶች የሥራ ዕድል ለማስፋፋት የሁለትዮሽ ልውውጥ የሆነና 10,000 የሚያሳትፍ እቅድ ተግባራዊ አደርጋለሁ። በሚቀጥሉት 5 ዓመታት 6,000 ችሎታ ያላቸው አፍሪካውያን ኮሪያ ውስጥ አሊያም አፍሪካ ውስጥ ስልጠና ይከታተላሉ። 4,000 ኮሪያውያን በጎ ፈቃደኞች ደግሞ ወደ አፍሪካ ይላካሉ።
የቴክኖሎጂ ፈጠራ ማዕከላትን በአፍሪካ እንደሚያቋቁሙና ሌሎች እቅዶቻቸውንም አብራርተዋል። የደቡብ ኮሪያ ፕሬዝዳንት በዚሁ ንግግራቸው ከአፍሪካውያን የሚፈልጉትን ትብብርም ጠቅሰዋል።
At the moment, Korea faces a serious security threat caused by North Korea's nuclear program.
በአሁኑ ወቅት ደቡብ ኮሪያ በሰሜን ኮሪያ የኒውክሌር ፕሮግራም ሳቢያ ከፍተኛ የጸጥታ ስጋት ተደቅኖባታል። የሰሜን ኮሪያን ጠባጫሪነት በጥብቅ በማውገዛቸውና ሰሜን ኮሪያን ከኒውክሌር የጦር መሳሪያ የጸዳች አፍሪካ የሚለውን ስምምነት በማጽደቁ ሂደትም አህጉሪቱ ልምድ ስላገኘች ሰሜን ኮሪያ የኒውክሌር ጦር መሳሪያ ፕሮግራሟን እንድታቆም ግፊት ታደርጉ ዘንድ ትብብራችሁን እንጠይቃለን።
ፓኩንዬ ወደ አፍሪካ ህብረት አዳራሽ የመጡት ከኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከኮሚሽኑ ሊቀመንበር ዶክተር ድላሚኒ ዙማ ጋር በመሆን ነው። ደቡብ ኮሪያና የአፍሪካ ህብረት መስራች ሀገራት ነጻነታቸውን ያገኙት በተመሳሳይ በ1960ዎቹ እንደነበር ዶክተር ዲላሚኒ ዙማ አስተውሰዋል። ከዚያ በኋላ ያለው ጣፋንታችን ግን አንድ አይነት አልሆነም ብለዋል። ይሄም ሆኖ አፍሪካ ከደቡብ ኮሪያ የስኬት ታሪክ እንደምትማር ነው የተናገሩት። በትናንትናው ዕለት ከኢትዮጵያ መሪዎች ጋር የተወያዩት የደቡብ ኮሪያ ፕሬዝዳንት ለድርቅ የሚሆን $1,000,000 ድጋፍ ማድረጋቸውም ተገልጿል። 14 የሚሆኑ ልዩ ልዩ ስምምነቶችን መፈራረማቸውንም የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለሀገር ውስጥ የመገናኛ ብዙሃን አብራርተዋል።
ያልተነካ አካባቢ የለም። ኢንቨስትመንት የታክስ የሁለቱም ሀገሮች ኢንቨስትመንትን ለማፋጠን እንዲቻል በተለይ ደግሞ ብዙ ኢንቨስተሮች ኢትዮጵያ ውስጥ እንዲመጡ ከኮሪያ ለማድረግ የታክስ የሚመለከት ስምምነቶች ተፈራርመናል። ከዛ በላይ በሳይንስ በቴክኖሎጂ ሽግግሮች ላይ ተስማምተናል። በፖለቲካ ምክክሮች በሁለታችን ሀገሮች መካከል የፖለቲካ ምክክር ለማድረግ እንድንችል ስምምነቶችን ተፈራርመን።
የደቡብ ኮሪያ ፕሬዝዳንት የኢትዮጵያ ጉብኝታቸውን በዛሬው ዕለት አጠናቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች እናልፋለን። የበረታ የምግብ እጥረትን ማየትና መለየት ቀላል ነው፣ ሲደርስም ጊዜ አይወስድም። የደረሰውን ቀውስ ለማስተካከል ግን እጅግ ከባድ ፈተና ነው። የበረታ የምግብ እጥረት ሊደርስ የሚችለው ጤናማ የሆነ አመጋገብ ባለመኖሩ ብቻ አለመሆኑን አንድ ሰሞኑን የወጣ የጥናት ሪፖርት ጠቁሟል። ጄሲካ በርማን ያጠናቀረችው ዘገባ ነው፣ ሶሎሞን አባታ ያቀርበዋል።
በመላው ዓለም ከሚደርሰው የሕፃናት ሞት ወደ 45 ከመቶ ለሚሆነው ሰበቦቹ የበረታ የምግብ እጥረትና ለበሽታ አምጪ ተውሳኮች መጋለጥ መሆናቸውን የዓለም የጤና ድርጅት አስታውቋል። ባለፉት ጥቂት ዓመታት ውስጥ ግን አንዳንድ ተመራማሪዎች እየያዟቸው የወጡ ሐሳቦች ተጨማሪ ምክንያቶችን ያስቀምጣሉ። ከነዚያ ግኝቶች አንዱ የአንዳንድ ሰው የሰውነት የተፈጥሮ ደህንነት ወይም ቅስም መጠበቂያ ስርዓት ራሱን ቢሆን ለአካል ወይም በሕይወት ለመኖርም እጅግ አስፈላጊ ናቸው የሚባሉትን የነጠሩ ምግቦች እንደ ጎጂ ባዕድ አካል እየቆጠረ የምግብ ዝውውር ስርዓቱን እንዲገፋቸው ወይም እንዳይወስዳቸው ያደርጋል የሚል ነው። የለንደኑ ኩዊን ሜሪ ዩኒቨርሲቲ ተመራማሪዎች ሕፃናትን የሚገድሏቸው የነጠረ ምግብ እጥረትና ለበሽታ መጋለጥ መሆናቸውን በማስረጃ የሚያሳይ ጽሑፍ ትሬንድስ ኢን ኢሚኖሎጂ መጽሔት ላይ አውጥተዋል። ሕፃናት በደም ሊወርሷቸው የሚችሏቸው የተፈጥሮ ቅስም መጠበቂያ ሥርዓት አሰራር መዛባትና ተግባራቸውን መዘንጋት ወይም መሥራት የሚገባቸውን ትተው የማይገባቸው ሥራ ውስጥ መግባት ሕፃናቱን ለበሽታ እንዲጋለጡ ወደሚያደርግ ሁኔታ ይወስዷቸዋል ወይም ለተውሳኮች ጥቃት ያመቻቿቸዋል። በኩዊን ሜሪ ዩኒቨርሲቲ የተፈጥሮ ቅስም ተመራማሪና ባለሙያዋ ክሌር በርክ ለአንዳንድ ሰዎች የተራዘመ የጤና ጉዳት መዘዝ የሚያስከትለውን የምግብ እጥረት ለማስወገድ ደህንነቱ የተጠበቀ ምግብ ብቻውን በቂ አለመሆኑን ያስረዳሉ።
አንዳንድ የመሻሻል አዝማሚያዎች አሉ። ይሁን እንጂ ለምግብ ወይንም ለንጥረ ምግብ እጥረት የተጋለጡ ሕፃናት ብዙ ጊዜ የሚያጋጥማቸውን መቀጨጭን የመሳሰለ ጉዳትን ሙሉ በሙሉ መቀልበስ ግን አልተቻለም። ማደግ የሚገባቸውን ያህል አያድጉም።
በምግብ እጥረት መሰቃየት ሕፃናት በቂ ምግብ ቢያገኙ እንኳ ሊያጋጥም የሚችል ችግር እንደሆነ ተመራማሪዎቹ ይናገራሉ። ሰውነታቸው ከሚመገቡት ምግብ ውስጥ የሚያስፈልገውን ንጥረ ምግብ ሁሉ አይወስድማ፣ ስለዚህም ይቀነጭራሉ። ብዙዎቹ የነጭ የደም ሴሎቻቸው ቁጥር የተመናመነ ነው። የሌሎቹ ደግሞ የአደጋ መከላከያ ቅስማቸው ተሐዋስያንን በቀላሉ ማሳለፍ የሚችል ለፈስፋሳ ቢጤ ነው። ይህ በሽታ ተዋጊ ሴሎችን በሚፈበርኩት ኬላዎች ላይ ችግር አለ ወይም ብልሽት አለ ማለት ነው። በዚህ የተፈጥሮ ደህንነት መጠበቂያ ቅስምና በምግብ እጥረት መካከል ያለውን ግንኙነት የሚፈትሽ አዲስ ዘዴ ተገኝቷል። በርክ እንደሚሉት በምግብ እጥረት ምክንያት የተጎሳቆሉ ሕፃናትን ጤና ጸረ ተሐዋስያን መድኃኒት በመስጠት ብቻ ማሻሻልና ማጠናከር ሊቻል ነው።
And if the immune system provides new keys to reducing that percentage,
ይህ የተፈጥሮ ቅስም ስርዓት ግዙፉን የመማቀቅና የሞት መጠን በማውረድ ከላይ የተጠቀሰውን የበዛ ሞት መቶኛ ሚዛን መቀነስ ከተቻለ እጅግ የሚያስፈነድቅ እድል ተፈጠረ ማለት ነው።
አዳዲሶቹ ግኝቶች ለበሽታ መጋለጥን በመዋጋት ብቻ ሳይሆን በምግብ የሰውነት ውስጥ ዝውውር መቃጠልና መዋሃድ እንዲሁም በነርቭ ስርዓቶች የተሳካ መስተጋብርና ክንዋኔ ውስጥ ጤናማ ግንኙነት እንዲኖር ያስችላሉ። በሰውነት የተፈጥሮ ቅስም ምንነትና አሰራር ግንዛቤ ላይም አዲስ እውቀትና አቅጣጫን ይሰጣሉ።
ኬንያ ውስጥ ኮሌራና ቺኩንጉንያ የአካባቢውን የጤና ባለሙያዎች እያሳሰቡ እንደሆነ ተገልጿል። ቺኩንጉንያ በትንኝ አማካኝነት የሚተላለፍ ቫይረስ አመጣሽ ትኩሳት ወይም ንዳድ ሲሆን በተለይም ሰሜን ምስራቅ ኬንያ ውስጥ ከባድ ጉዳት እያደረሰ ነው ተብሏል። ከናይሮቢ ጂል ክሬግ ዘግባለች። አዲሱ አበበ ያቀርበዋል።
ዶክተርስ ዊዛውት ቦርደርስ ድንበር የለሽ ሐኪሞች ይፋ እንዳደረገው በኬንያዋ ማንዴራ ወረዳ ካለፈው 17 ወራት ጀምሮ በዘለቀው የኮሌራ ወረርሽኝ 12 ሰዎች ሞተዋል። በዚሁ ወቅት ማንዴራ ከተማ ውስጥ በአጠቃላይ ወደ 800 ያህል ሰዎች በበሽታው እንደተያዙም ታውቋል። ሊስቤዝ አይብረሽት በኬንያ የድንበር የለሽ ሐኪሞች ዲሬክተር ናቸው።
It is rather devastating in the sense also that it coincides with a parallel confirmed chikungunya outbreak. For us as an organization, it's a first, at least to see two large outbreaks coinciding.
የድንበር የለሽ ሐኪሞች ቡድን እንደገለጠው ምስራቅ ኬንያ ውስጥ በኮሌራ ወረርሽኝ ላይ ከሌሎች ጋር በትብብር ሲሰራ በስድስት ወራት ውስጥ ይሄ ስድስተኛ መሆኑ ነው። በዚህም ምክንያት የማንዴራው ሐኪም ቤት ከአቅሙ በላይ ህመምተኞችን እያስተናገደ መሆኑ ተገልጧል። ብዙዎቹ የክሊኒኩ ሰራተኞች በዚህ በትንኛ አማካኝነት በሚመጣውና እስከ ሞት ሊያደርስ በሚችለው ቺኩንጉንያ በተሰኘው ንዳድ እየተያዙ እንደሆነም ተነግሯል። የሐኪሞቹ ቡድን እንደገለጠው ከሆነም ወደ 80 ከመቶ የሆስፒታሉ ሰራተኞች በበሽታው ተይዘዋል። በኬንያ የጤና ጥበቃ ሚኒስቴር ዘገባ መሰረት 260 የሚሆኑ በቺኩንጉንያ መያዛቸው ይጠረጠራል። ከነዚህ መካከል ድንበር የለሽ ሐኪሞች 7ቱ በበሽታው እንደተያዙ አረጋግጧል። በኬንያ የቡርኑ ዲሬክተር አይብሬሽት እንዳሳሰቡት መንግስት ለአካባቢውና በአገር አቀፍ ደረጃ ሊዘምትበት ይገባል። የማንዴራ ወረዳ የጤና ጥበቃ ሚኒስትር አህመድ መሐመድ ማንዴራ ውስጥ ኢትዮጵያውያንና ሶማሌዎች መኖራቸውን እግምት ውስጥ በማስገባት መንግስት የተቻለውን ሁሉ እያደረገ መሆኑን ይናገራሉ።
So we've done quite a lot on our part, but unfortunately again, especially on the side of the Somali side, there is
በእኛ በኩል ብዙ አድርገናል። እንዳለመታደል ሆኖ ግን በተለይ በሶማሌዎቹ በኩል ይህን አይነቱን የጤና ችግር ለመቋቋም የሚያስችል ዘዴ ወይም አሰራር ስለሌለ መያዣ መጨበጫ የሌለው ጦርነት ውስጥ ተጠምደናል።
የጤና ጥበቃ ሚኒስቴር እንዳስታወቀው ወረርሽኙ ከጀመረበት ከሁለት ዓመት በፊት መያዣ ጀምሮ በአጠቃላይ ኬንያ ውስጥ ከ15,000 በላይ ሰዎች በህመሙ ተይዘዋል። ንዳድ አስመጪ በሆነው ቺኩንጉንያ የሚሞተው ሰው ቁጥር አነስተኛ ቢሆንም ትኩሳትና የአጥንት መጋጠሚያዎች አካባቢ ከሚደርሰው ህመም ለመዳን ግን ወደ አንድ ወር ያህል ያስፈልጋል።
ቀጣዩ ዘገባ ወደ ማሊ የሚወስደን ይሆናል። ማሊ ውስጥ የሚገኙ የሱፊ እስልምና መሪዎች አክራሪነትን በመዋጋት ላይ መሆናቸው ተገልጿል። መሪዎቹ ለዚህ ዓላማ በጋራ በፈጠሩት ህብረት የተሰባሰቡ ሲሆኑ በውጭ ኃይሎች የሚረዱ ያሏቸው አክራሪ መምህራንና ተቋማት የማሊን ወጣት ሙስሊሞች እያግባቡና አቅጣጫ እያሳቱ መሆናቸውንም ይናገራሉ። ከባማኮ የደረሰንን የካትሪና ሆየን ዘገባ አዲሱ አበበ ነው ይህንንም ይዞ የሚቀርበው።
ሸሪፍ ኦስማኒ ማዳኒ ማዕከላዊ ማሊ ውስጥ በሚገኘው የሴጉ ዋናው መስጊድ የጸሎቱን ስነ ስርዓት እየመሩ ናቸው። ሃይደር ብዙውን ጊዜ አርባርብ በተለያዩ ከተሞች የሚገኙ አዳዲስ መስጊዶችን እየተዘዋወሩ ይመለከታሉ። ሌሎችም የሱፊ መሪዎች እንዲሁ ያደርጋሉ። በጋራ የፈጠሩትንም ስብስብ የሙስሊም መንፈሳዊ መሪዎች ህብረት ብለውታል። ሃይደር እንደሚሉት በውጭ ኃይሎች የሚታገዙ የሃይማኖት ድርጅቶች በአብዛኛው የሚደገፉት ከባህረ ሰላጤው አገሮች በሚላክ ገንዘብ ነው። በድርጅቶቹ ውስጥ ያሉት አክራሪ መምህራን አዲስ ሪዮት ዓለም ወደ ማሊ እንዳስገቡም ገልጠዋል። እነዚህ መምህራን በማኮ ውስጥ ወጣቱን በተሳሳተ መንገድ እየመሩ መሆናቸውን ሃይደር ሲያስረዱ የማያምን ሰው በመግደል ገነት ውስጥ ጥቅም እንደሚገኝ ያስተምራሉ ብለዋል። አንድ ሰው ለገደለ አንድ ቪላ፣ ሁለት ሰዎችን ለገደለ ሁለት ቪላ ይጠብቀዋል የሚል ትምህርት እንደሚሰጡ ሃይደር አመልክተዋል። እኛ ግን መግደል እስልምና አለመሆኑን እንናገራለንም ብለዋል። አሚናታ ዲያቢ ደቡባዊ ማሊ ውስጥ ከሚገኘው ሳን መንደር የሃይደርን ትምህርት ለማድመጥ ሄዳለች። እውነተኛ እስላም በሌላው ሰው ላይ ክርስቲያን ይሁን ሙስሊም ጉዳት አይፈጽምም። ይህንን ነው ሃይደር ያስተማሩን ነው ያለችው አሚናታ ዲያቢ። የሙስሊም መንፈሳዊ መሪዎች ህብረት የተሰኘው ስብስብ አባላት ማሊ ውስጥ የሚገኙ አንዳንድ በውጭ ኃይሎች የሚረዱ ድርጅቶች ወጣቱን አክራሪ የሚያደርግ የውሃቢ እምነት እያስታጠቁት ነው ይላሉ። ከነዚህ የውጭ እርዳታ ሰጪዎች መካከል አንዱ አልፋሩቅ ይባላል። ባለፈው ዓመት በዊኪሊክስ ይፋ የሆነው የሳውዲ ዲፕሎማቲክ መልእክት አልፋሩቅ ገንዘቡን የሚያገኘው ከሳውዲ አረቢያ መሆኑን ጽፏል። አልፋሩቅ እርዳታውን ከቱርክ ከኩዌትና ከእንግሊዝ ለጋሾችም እንደሚያገኝ ጠቅሷል። መንግስታዊ ያልሆነው ድርጅት ማሊ ውስጥ መስጊዶች፣ ትምህርት ቤቶችና የጤና ተቋማት ይገነባል። አልፋሩቅ ባማኮ ውስጥ የሚገኘውን የሳህል ዩኒቨርሲቲንም ረድቷል። በዚህ ዩኒቨርሲቲ ተማሪዎች የእስልምና ጥናቶች፣ አረብኛና የኮምፒውተር ስልጠና ይሰጣቸዋል። ብዙዎቹም አረብኛ ተናጋሪ ወደ ሆኑ አገሮች በተለይም ወደ ሳውዲ አረቢያ ነው የሚላኩት። ካዲጃቱ ሲሴ የመጨረሻው የሶስተኛ ዓመት ተማሪ ነች። እርሷና ሌሎች ራሶቻቸውን ወይንም ጭንቅላቶቻቸውን የሸፈኑ የተከናነቡ ሴት ተማሪዎች ከወንዶቹ ተለይተው በክፍሉ በስተመጨረሻ ተቀምጠዋል። ወንድ ጓደኛዬ ሪያድ ውስጥ በሚገኘው ዩኒቨርሲቲ ሻሪያ እያጠና ነው። ስራ ካገኘሁና ቤተሰቤም ከፈቀደ እርሱ ጋር ለመቀላቀል ወደዚያው ሄዳለሁ ነው ያለችው ሳሲ። በማኮ አካባቢ የሚገኙ ኢማሞች ለቪኦኤ በሰጡት ቃል የአረብኛ ትምህርቶች ቁርአንን የማንበብና የመተርጎም ስልጠናዎች በብዛት እንደሚያስፈልጉ ይናገራሉ። የሙስሊም መንፈሳዊ መሪዎች ህብረት እንደሚስማማበት በእነዚህ ትምህርት ቤቶች ስለሚሰጡት ስልጠናዎች መንግሥት በቅርብ መከታተል ይኖርበታል። ማሊ ደግሞ ሃይማኖታዊ የመንግሥት ሥርዓት ስለሌላት መንግሥቱ ሃይማኖታዊ ሥርዓት ሊደለድል አይችልም።
እንደኒያብለማ አሎ መለ ፖፑላሲዮን ቤዝዋን ዶፒታል ለታኔላፓ
የሃይማኖት ጉዳዮች ሚኒስትር ቲርኖ አማዱ ዲያሎ ማሊ ይላሉ ድሃ አገር ነች። እነዚህ ቡድኖች ደግሞ ትምህርት ቤቶችና መስጊዶች እየገነቡ ናቸው። ለህዝቡም መንግሥታቸው ያልሰጣቸውን አገልግሎት እየሰጡ ናቸው። ድሃ ገበሬ ልጁን ለትምህርት ወደ ባሕረ ሰላጤው አገሮች እንዲልክ ረድተዋል ብለዋል። ዲያሎ ለቪኦኤ በሰጡት ቃል ግን ጥንቃቄ ማድረግ አስፈላጊ መሆኑን ያሰምሩበታል። አንዳንድ የሃይማኖት መሪዎች ደግሞ የሕግ ጋጋታ መልስ አይሆንም ነው የሚሉት። የማሊ ከፍተኛው እስላማዊ ምክር ቤት ፕሬዝዳንት መሐመድ ዲኮ ሳውዲ አረቢያና ሞሪቴኒያ ውስጥ የሰለጠኑ ታዋቂ የውሃቢ ምሁር ናቸው። አክራሪነት መስጊድ ውስጥ የምንማረው ወይም መስጊድ ውስጥ የተወለደ ሳይሆን አስተሳሰብ ነው የሚሉት ዲኮ አስተማሪዎችን ማገድ፣ ማኅበረሰቡ መስጊድ እንዳይሠራ ማወክ ወይም እንደ የጤና አገልግሎትና የትምህርት ዶግማ የመሰሉ ዕድሎችን መከልከል መልሶ ራስን የሚጎዳና አክራሪዎችን የሚጠቅም ነው ብለዋል። አንዳንዶች ደግሞ የእስልምና ትምህርት አክራሪነትን ለመቋቋም ፍቱን መድኃኒት ነው ሲሉ ይከራከራሉ። ባለፈው ዓመት የሞሮኮ መንግሥት ራባት ውስጥ በ20 ሚሊዮን ዶላር ወጪ አንድ የኢማሞች ማሰልጠኛ ትምህርት ቤት ከፍቷል። ወደ 500 የሚሆኑቱ ተማሪዎች ከማሊ ሲሆኑ አሸባሪነትንና አክራሪነትን እንደምን መቋቋም እንደሚቻል የሁለት ዓመት ሥልጠና በመውሰድ ላይ መሆናቸውም ታውቋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ ምሽቱ 4 ሰዓት ድረስ ከእናንተው ጋር እንቆያለን።
አሁን ደግሞ ከእናንተ ከተከበራችሁ አድማጮቻችን ከደረሱን አስተያየቶች ጥቂቶቹን እናቀርባለን።
ጉቻ ከማል ነኝ ከፍሎሪዳ ብደውላችሁ ግንቦት 20ን አስመልክተው በትናንትና ያቀረባችሁ ዝግጅት አስቻለሁ። አቶ ልደቱ በተናገሩት ላይ አንድ ሀሳብ ተፈጠበት ጌ ነው። አቶ ልደቱ 50%ን ትክክል ተናግረዋል። 50%ን ደግሞ ምናልባት መርምረው እንደገና እንዲነቁ እንፈልጋለሁ። በግንቦት 20 ጦርነት ቁሟል አሉ። ምናልባትም ኤርትራና ኢትዮጵያ ባደረጉት ጦርነት ከ 70,000 እስከ 100,000 የሚገመቱ ኢትዮጵያውያን መርገፋቸውን እንዴት ይመለከቱታል? ይሄ የግንቦት 20 ክንዋኔ አይደለም ወይ? ሌሎችም ደግሞ በ7 ሚሊዮን የሚጠጋ ሙሰኛ በየመስሪያ ቤቱ ተተክሎ ህዝቡን ምን ያህል እንደሚያጎሳቁለው የሚመለከቱት አይደለም ወይ? የደርግንና የወያኔን ሁኔታ ለማመጣጠር ሞክረዋል። የወያኔን ድርጊትና የደርግን ብንመለከት ብዙ ንብረቶች፣ ብዙ ሀብቶች የተዘረፉት በግንቦት 20 ትውልዶች ነው። ይሄንን እንዴት ነው የሚመለከቱት? ይሄንን እባክዎትን እስኪ መርምረው እንዲነግሩን እንፈልጋለሁ። ደርግ ጥሩ ነገር ሰርቷል ብዬ ቀየር አልቃይም። ነገር ግን ብዙ በጎ ጎኖች ደግሞ የማይካድ ነው እና አቶ ልደቱ እባክዎትን ይሄንን መርምረው እንደገና ቢነግሩን አመሰግናለሁ።
ጤና ይስጥልን ለአሜሪካ ሬዲዮ የአማርኛ ፕሮግራም አዘጋጆች እንደምን አመሻችሁ። በሐሙስ ምሽት በዜና ወጃ ላይ በግንቦት 25ኛ ዓመት የኢዮቤል በዓል አስመልክቶ የኢፌዲ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ ዶክተር መራራ ጉዲና እና አቶ ልደቱ አያሌው ንግግራቸው ማቅረባቸው ይታወሳል። አቶ ልደቱ አያሌው ምሳሌ የፖለቲካ ምሁር መሆናቸው ጠባብ አስተሳሰብ ካላቸው በስተቀር በአብዛኛው ይስማሙበታል። የ97ቱ ምርጫ ተቃዋሚዎች የአቶ ልደቱን ሀሳብ ተቀብለው ቢሆን ኖሮ አሁን ላይ የኢትዮጵያ ፖለቲካ የተለየ ገጽታ ይኖረዋል። ዶክተር መራራ ጉዲና የግንቦት 20 ውጤት ናቸው። ፖለቲካ ፓርቲ መስርተው በመድበለ ፓርቲ ስርዓት አቀንቃኝ መሆናቸው እንደ ድሮው ስርዓቶች በኦሮሞነታቸው የሚያፉበት ሳይሆን የሚኮሩበት መጠሪያ ስማቸውንም የማይቀይሩበት ደረጃ ላይ ነው። ሰላማዊ የተጠበቀች እና ሀብት ንብረት የሚያፈሩበት ሀገር የተፈጠረችበት ደረጃ መሆናቸውን የዘነጉት ይመስለኛል። ይህም የተገኘው ለነጻነት የተሰዉና አጥንታቸውን ከስክሰው ደማቸውን ያፈሰሱ የቁርጥ ቀን ልጆች ነው። እንኳን ለግንቦት 20 25ኛ ዓመት የኢዮቤል በዓል አደረሳችሁ። ቤሩት በዛብህ ከአሜሪካ
ሰላም። ቪዎች መልእክቴን ባየር ላይ ብታውሏት ደስ ይለኛል። በትናንትናው ዜናችሁ አቶ ኃይለማርያም ደሳለኝ፣ ዶክተር መራራ ጉዲና እንዲሁም አቶ ልደቱ አያሌው ስለ ግንቦት 25ኛ ዓመት ግንቦት 20 ለኢትዮጵያ ያመጣውን ለውጥ ሶስቱም በራሳቸው አመለካከት አስቀምጠውታል። በተለይ ጠቅላይ ሚኒስትሩና አቶ ልደቱ የተናገሩት አስገርሞኛል። እውነት ያንን መልስ ከሰጡ በኋላ ተኝተው ያድራሉ? ምክንያቱም ለምሳሌ አቶ ልደቱ ትምህርት ቤት በብዛት ተከፍቷል ሲሉ የትምህርት ፖሊሱ የኢትዮጵያን ተማሪ እንዴት እንደገደለ ባለመግለጻቸው ገርሞኛል። በአጠቃላይ ግንቦት ሀያ ለኢትዮጵያ ሕዝብ ያመጣው በተለይ ወጣቱ በሀገሩ ላይ መኖር አቅቶት ሞት ወዳለበት ቀጠና ሲጓዝ እያየን ነው። ከመቼውም በላይ የብሔረሰቦች አለመተማመን እጅጉን በሚያስፈራ ደረጃ ላይ ነው ያሉ። ህዝቡ የኑሮ ሸክም ከብዶት እጅጉን የተጎሳቆለበት ዘመን ነው። ትንሽ እንኳን የውሃ ግድብ ቢሰራ ቅድሚያ ለዜጋው ማሰብ ሲገባ የዜናው እወጃ ከጎረቤት ሀገር እንሸጣለን ነው የሚባለው። እና ግንቦት ሀያ ለኢትዮጵያ ህዝብ መከራ የተቀበለበት ነው። ያለፈውን ስርዓት ናፋቂ አይደለውም፣ ግን ኢህአዴግ በምን መልኩ ነው ኢትዮጵያ ውስጥ ካለፉት ስርዓቶች ለመወዳደር ምንም አይነት የሞራልም የስብዕናም ብቃት የለውም። ደርግ መንግስት ጨካኝ ቢሆንም ድሃን የቤት ባለቤት አድርጎታል። 25 ብር ብቻ ለማመልከቻ በመቀበል መሬት ለድሃ አድሏል። ዛሬ እንደምናየው የጎርፍና የዝናብ ዜና እየተነገረ የድሃ ቤት ህገ ወጥ ነው በመባል እየፈረሰ ነው። ቢያንስ ክረምት እንኳን ቢያልፍ ምን አለበት? አመሰግናለሁ። ከሚኒሶታ ይልማ።
አስተያየት የሰጣችሁንን አድማጮቻችንን እጅጉን እናመሰግናለን። ሌሎቻችሁም እንደዚሁ በተለመዱት አስተያየቶቻችሁን በምንቀበልባቸው መስመሮች እንድትጠቀሙ ከአክብሮት ጋር እንጋብዛለን። ዝግጅታችን ይቀጥላል።
ወደ ሁለተኛው አጋማሽ ቅንብሮች እንሸጋገራለን። ቀዳሚው የጥያቄው መልስ ፕሮግራም ነው።
በኢትዮጵያ ከመንግስትና ከተቃዋሚ ፓርቲዎች ይልቅ በህዝብ መካከል ውይይት፣ እርቅ ብሎም ፈውስ ያስፈልጋል ይላሉ የምሽቱ የጥያቄው መልስ እንግዳ ወይዘሮ ሰዋሰው ስለሺ ጆሃንሰን። መንግስት በሀገሪቱ ሰላምና መረጋጋት ሰፍኗል፣ እድገት ተመዝግቧል ይላል። እውን በህዝብ መካከል ውይይትና እርቅ ያስፈልጋል? እንግዳችን ወይዘሮ ሰዋሰው ስለሺ ጆሃንሰን ከፕሮግራሙ አዘጋጅና አቅራቢ ከትዝታ በላቸው ጋር ባደረጉት ቆይታ ያብራራሉ። ትዝታ ካቀረበችላቸው ጥያቄ ይጀምራል።
በቅድሚያ በጣም አርጌ አመሰግናለሁ ወይዘሮ ሰዋሰው ስለሺ ጆሃንሰን፣ ራስዎን ከአድማጮቻችን ጋር በማስተዋወቅ ይጀምሩልን። ወይዘሮ ሰዋሰው ስለሺ ጆሃንስ ማን ናቸው? ልምዳቸውስ ምንድን ነው? በህዝብ መድረክ ቀርቦ እንዲህ አይነቶቹን ሀሳቦች ለማንሳት የተገደዱበትስ ምክንያት ምንድን ነው?
እሺ፣ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ክፍል ይህንን ፕሮግራም አዘጋጅቶ ስለጋበዘኝ በቅድሚያ ላመሰግናችሁ እፈልጋለሁኝ። እንግዲህ እኔ ያው እናት ነኝ፣ የልጆች እናት ነኝ፣ ባለትዳር ነኝ። በኖርዌይ ነው የምኖረው። ከሀገር ከወጣሁ ወደ 24 ዓመት አድርጌያለሁ። ባለፉት 24 ዓመታት ወይም ከዛ በፊትም በሀገር ቤትም በተለያዩ የስራ መስኮች ውስጥ ስሰራ ቆይቻለሁኝ። ከተወሰኑ ዓመታት ወዲህ ግን በተለይ ይህንን ትውልድን ለማቀራረብ ለማስታረቅ የሚለው ስራ ስለ ሀገራችን ጉዳይ ከማወቄ በፊት በውስጤ የነበረ ጉዳይ ስለነበረ ይሄንኑ ለማዳበር የቴዎሎጂ ትምህርት ነው ያጠናሁት። ከዛ ውጪ የአስተዳደር ትምህርቶችን በመማር ሰርቲፋይድ ኮች ነኝ። ሙያዬ ይሄ ነው እና በይበልጥ የምሰራው ስራ The Ark of the New Covenant Healing Ministry የሚል በአማርኛው ሲተረጎም የአዲስ ቃል ኪዳን ታቦት የፈውስ አገልግሎት የሚል ሚኒስትሪ ከባለቤቴ ጋር ሆነን ጀምረን በዚህ ስራ ላይ ነው በብዛት የምሰራውና የተለያዩ ስብሰባዎችም ላይ የምናገራቸው ንግግሮች የዚህን አገልግሎት ራይ በማስተካከክ ነውና የዚህ አገልግሎት ዋና አላማ በትውልድ መሃል ፈውስ መምጣት አለበት፣ በዘሮች መሃል ፈውስ መምጣት አለበት፣ በተለያዩ የእምነት ድርጅቶች መሃል ፈውስ ማለት መቀራረብ፣ ጥላቻን፣ ምሬትን፣ በቀልን በሚመለከት ለመስራት ዓለም አቀፍ አገልግሎት ነው።
እሺ፣ ወይዘሮ ሰዋሰው ስለሺ ጆሃንሰን አላማችን አድማጮችም እንዲጠይቁት ነበር፣ ግን አንድ ሁለት ጥያቄዎች ነው በኢሜይል ያገኘ ነው። ሰሞኑን ስናሰራጭ እንደነበረው በርሷ አመለካከት በህዝብ መካከል እርቅና ፈውስ ያስፈልጋል። ትውልድን ለማቀራረብ ሰላምና አንድነትን ለማምጣት ወደ ራስ መመልከትና የህዝብ ለህዝብ ውይይት ግድ ይለናል ነው የሚሉት። እናርሶ ይህን በምናስተዋውቅበት ጊዜ አንድ የደረሰን ኢሜይል አለ። ብዙውን ጊዜ ፕሮግራማችንን ከሚከታተሉ አቶ ሳተናው አሊ ከሚባሉ ነው ኢሜይሉ የደረሰን። ፍሬ ነገሩ የኢሜይላቸው ችግሮቻችን ምንድን ናቸው? ችግሮቻችንን ለመፍታት ከየት እንጀምር? ለውይይት በር የሚከፍተውስ ማን ነው? እንዲራራቅ የተደረገውን ህዝብ እንዴት ማቀራረብ ይቻላል? እኛ እናውቅላችኋለን፣ አያገባችሁም፣ አያገባሽም፣ አያገባህም የሚሉ የመንግስት ባለስልጣናት፣ ተቃዋሚ ድርጅቶች አሉ። ይሄን ፈተና እንዴት ማለፍ ይቻላል ነው የሚሉትና እስቲ ወዳቀረቡት ጥያቄ እንደ መንደርደሪያ እንዲሆነን ህዝብ ተራርቋል ብለው ለምን አመኑ እርሶ?
እሺ፣ እንግዲህ መቼም ያው በዛ ሀገር ተወልጄ እንዳደገ ሰውና ከግማሽ ምዕተ ዓመት እድሜ ላይ የምገኝ ሰው ነኝ። በዛን ዘመን የምናውቀው ኢትዮጵያ ውስጥ ህዝብ ለህዝብ አሁን ባለው ደረጃ ላይ በደረሰ አይነት መራራቅ፣ አለመተማመን፣ መፈራራት ከመጠን በላይ ገኖ የሰፈነበት ሁኔታዎች ናቸው በህዝባችን መሀል ያሉት። ምንድን ነው በፊት የየትኛውም ዘር የየትኛውም ጎሳ ህዝብ ሌላውን ጎሳ ጠልቶ ሌላውን ጎሳ አግሎ የራሱን አጥር ሰርቶ ተቀምጦ ሌላውን አልፈልግም የሚልበት ባህል አልተለማመድንም በህዝባችን ላይ። ይሄ ከመጠን በላይ ገኖ በርካታ የጎሳና የብሔረሰብ ድርጅቶች ተቋቁመው በእርግጥ መቋቋማቸው ወይም ለብሔረሰባቸው መብት መጠየቃቸው ክፋት አልነበረውም። ክፋቱ ምንድን ነው? አንዱ ብሔረሰብ ራሱን አጉልቶ ሌላውን ብሔረሰብ ላይ ገኖ ለመታየት ወይም አንደኛው ደግሞ ከሌላው ያነሰ በደለኛነት እየተሰማው ከፍተኛ በህዝብ መሀል መራራቅ ተፈጥሯል። ሁለተኛ ያለፉት 25 ዓመት በተፈጠሩት ፖለቲካ ጦስ ህዝቡ ደጋፊና ተቃዋሚ በሚል ተለያይቶ ደጋፊው ተቃዋሚውን፣ ተቃዋሚው ደጋፊውን ሲያሳድደው፣ ሲያጥላላው፣ ሲያብላላው እንዲህ የሆነ በህዝባችን መሀል ከፍተኛ መራራቅ ተፈጥሯል። መፈራራት ተፈጥሯል። አለመተማመን ተፈጥሯል። እና ይሄንን በብዛት አሁን ከሀገር ቤትም ውጭም ያለውን ሰው በምንም ተአምር ስለ ሀገር ጉዳይ እንደው ስለ መልካም ነገር እንኳን ለማንሳት ሰው ሁሉ እየተፈራራ ነው ያለው እና ህዝባችን በስነ ልቦና እስራት ውስጥ ነው ያለው። ይሄ ነገር ከሆነ ፈውስ ለማምጣት መቀራረብ ያስፈልገናል፣ መነጋገር ያስፈልገናል። መጀመሪያ ኢትዮጵያ ከምትባል ምድር የወጣን ሰዎች መሆናችንን ተማምነን አንዱ ሌላውን ሳይፈራው፣ አንዱ ሌላውን ሳያጠቃው በሰለጠነ መንገድ መነጋገር መቻል አለብን እና ይሄ ነገር አዝማሚያው እየከፋ ከሄደ በርካታ የትውልድ እልቂት ሊያስከትል ይችላል የሚለው ስጋት ነው በዚህ ነገር ላይ በጣም እንድጠጋ ያደረገኝ።
ትዝታንና እንግዳዋን ወይዘሮ ሰዋሰው ስለሺ ጆሃንሰንን እናመሰግናለን። ነገ ቅዳሜ ሰፋ ባለ መስኮት ውይይታቸውን ይቀጥላሉ። እንድትከታተሉ ከወዲሁ እንጋብዛለን። አሁን አፍሪካ በጋዜጦች ቅንብር ይከተላል። የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሐዬ ናት።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ከደቡብ ሱዳን ጠለፋ የተመለሰ ኢትዮጵያዊ ልጅ ምስክርነት፣ የአውሮፓ ህብረት በአፍሪቃ ምርት ላይ የሚያደርገው ተጽዕኖ፣ ኡጋንዳ ዚካ ቫይረስን ለመከላከል የምታደርገው ጥረት የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ባለፈው ወር ጋምቤላ ውስጥ በተፈጸመው ወረራ ወደ ደቡብ ሱዳን ከተጠለፉት 149 ህጻናት እስካሁን ባለው ጊዜ ቢያንስ 53 እንደተመለሱ ዘግቧል። ኒያርዳን የተባሉ እናት ተጠልፎ የነበረው የ11 ዓመት ዕድሜ ልጃቸው በቅርቡ ተመልሶላቸዋል። ሌሎች ሁለት ወንዶችና አንዲት ሴት ልጆቻቸው ግን ገና አልተመለሱም። እንደገና ልጆችን የማይመስሉ አይሰማኝም ነበር በማለት ልጃቸው በመመለሱ ደስ እንዳላቸው ገልጸዋል። የኢትዮጵያ ወታደሮች ደቡብ ሱዳን ገብተው ልጆቹን ለማስለቀቅ በሚያደርጉት ጥረት እስካሁን ባለው ጊዜ የሶስት ወራት ዕድሜ ሕፃን ያለባቸው ቢያንስ 53 ልጆች ተመልሰዋል። የተወሰዱት ልጆች ከኒዌር ማህበረሰብ ናቸው። ኒዌሮችና ሙሌዎች የመጋጨት ታሪክ አላቸው። አብዛኛውን ጊዜ ጠባቸው ከከብት ዝርፊያ ቂም በቀል ጋር የተያያዘ ነው ይላል የቢቢሲ ድረገጽ ዘገባ። ወደ ሀገሩ የተመለሰው ልጅ ብቻውን አንድ ጎጆ ውስጥ ተቆልፎበት በከባድ በታጠቁ ሰዎች ተከቦ እንደነበር፣ በቆይታው ወቅትም ወተት ብቻ ይሰጠው እንደነበር ገልጿል። በአሁኑ ወቅት ግን ከሌሎቹ ተመላሽ ልጆች ጋር ሆኖ በክልሉ ፕሬዚደንት እንግዳ ማረፊያ ሆነው ምግብና የሕክምና አገልግሎት እያገኙ ናቸው። እነዚህ ልጆች ደቡብ ሱዳን ውስጥ ይሸጡ ነበር ወይም በከብቶች ይለወጡ ነበር ሲሉ የጋምቤላ ክልል ፕሬዚዳንት ጋትሉክ ቱት መግለጻቸውን ዘገባው ጠቅሷል። ይሁንና ሁሉም ወደ ሀገራቸው እስከሚመለሱበት ጊዜ ድረስ አናርፍም ማለታቸውንም አክሏል። ከተመለሱት ልጆች ብዙዎቹ በረሃብ ተጎድተዋል። አስቸኳይ ሕክምናም ያስፈልጋቸዋል። ቢያንስ 22,000 የሚሆኑ ባለፈው ወር በተፈጸመው ጥቃት ያዩት የጭካኔ ተግባር ያስፈራቸው ከመኖሪያቸው እንደሸሹ የቢቢሲው ዘገባ ጠቁሟል። ኩች ቦት የተባሉ ሴት ባለቤቴ በዛኑ ዕለት ተገድሏል፣ ሁሉም ልጆችም ተጠልፈዋል። ስለሆነም በምንም አይነት ወደዛ ልመለስም፣ እዛ ምንም ነገር ስለሌለኝ ወዴት እመለሳለሁ ብለዋል። ሌሎች በብዙ ሺህ የሚቆጠሩ መንደሮተኞችም የተሻለ ጸጥታ አለው ብለው በሚያስቡት አውራ ጎዳና አጠገብ በሚገኙ ጊዜያዊ መጠለያዎች ሰፍረዋል። ሌሎች ደግሞ ከጎረቤቶቻቸውና ዘመዶቻቸው ጋር ተጠግተዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች በሁለቱም ሀገሮች ድንበሮች አካባቢ የሚኖሩት ማህበረሰቦች ከሁለቱም መንግስታት ተገቢ ጥበቃ አይደረግላቸውም፣ የቀላል መሳሪያዎች ዝውውር ከፍ በማለቱም ወረራዎቹ አስከፊ እንዲሆኑ አድርጓል ማለቱን ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዘገባ ጠቁሟል። በዎል ስትሪት ጆርናል ጋዜጣ ድረገጽ ላይ የወጣ ጽሑፍ በበኩሉ የአውሮፓ ህብረት አፍሪቃን ለማንበርከክ ሲል እንዴት እንደሚያስርባት በሚል ርዕስ ባወጣው ጽሑፍ አፍሪቃውያን የጥሬ አለባ ወደ ውጭ ላኪነት ብቻ ከመወሰን የቅኝ ግዛት ወጥመድ ማምለጥ የሚፈልጉ ቢሆንም የወቅቱ የአውሮፓ ህብረት ፖሊሲዎች ማነቆ እንደሆኑባቸው ድረገጹ ጠቅሷል። ቡናን እንደ ምሳሌ እንውሰድ ይላል ጽሑፉ። ቡና የሚያመርቱ ሀገሮች ከምርቱ የሚያገኙት ገቢ 2.4 ቢሊዮን ዶላር ሲሆን ቡናን አዘጋጅታ በማቅረብ ቀዳሚ ቦታ የምትይዘው ጀርመን መልሳ ወደ ውጭ በመላክ 3.8 ቢሊዮን ዶላር ታገኛለች። እዚህ ላይ የሚያሳስበው ጀርመን አጣርታ በማቅረብ የምታገኘው ጥቅም ሳይሆን አፍሪካ ቡናውን እንደዛ አጥርታ እንዳትልክ በአፍሪካ ህብረት የቀረጥ ገደብ የምትጠቃ መሆኗን ነው። አፍሪካ የተቆላ ቡና ብትልክ የ7.5 ከመቶ ዋጋ ለመክፈል ትገደዳለች። ስለሆነም አፍሪካ ወደ አውሮፓ የምትልከው ጥሬ ቡና ብቻ ነው ይላል ጽሑፉ። የአውሮፓ ህብረት ፖሊሲ በእርሻም ቢሆን ምርትን በዘረመል የማሻሻል ዘዴ ዘርፍ የአፍሪካ ሀገሮች አፍላቂነትን ያሰናክላል። የአውሮፓ ህብረት የተዳቀለና በዘረመል ተለውጦ የተሻሻለ እህልን ያለማብረት መብቱን ተጠቅሞ ለእንስሳት ምግብነት ብቻ ከውጭ ያስገባል። ይሁንና የተዳቀለ እህል ምርትን በሚመለከት ያላት የገደብ ፖሊሲ አፍሪካን ጎድቷል ሲል ዎል ስትሪት ጆርናል ድረገጽ ላይ የወጣው ጽሑፍ ተችቷል። አፍሪካ ላይ ገዳቢ ፖሊሲ የወጣው የአካባቢ ጥራትንና የሰዎችን ደህንነት ለመጠበቅ በሚል ነው። ሆኖም እስካሁን ባለው ጊዜ እንዲህ አይነቶቹን ገዳቢ ፖሊሲዎችን ለማውጣት የሚመጥን ያህል የተረጋገጠ ጉዳት የለም ሲል ጽሑፉ ያወሳል። ሞኒተር የተባለው የዩጋንዳ ጋዜጣ ድረገጽ ደግሞ ዚካ ቫይረስ ለመጀመሪያ ጊዜ አፍሪካ ውስጥ እንደታየ ዓለም አቀፍ የጤና ድርጅት ከተናገረ ወዲህ ኡጋንዳ በድንበር አካባቢዎች የምታደርገውን የበሽታ ቁጥጥር እንዳጠናከረች ዘግቧል። ዚካ ቫይረስ በአሁኑ ወቅት ኬፕ ቨርዴ ውስጥ እንደተገኘ የዓለም አቀፍ ድርጅት ገልጾ በሽታው ተስፋፍቶ አፍሪካ በር ድረስ መድረሱ እንዳሳሰበው ገልጿል። የዓለም አቀፍ ጤና አገልግሎቱ ዋና ስራ አስኪያጅ ዶክተር ጃን አሴን ዚካ ቫይረስ ብራዚል ውስጥ ከተዛመተበት ጊዜ አንስቶ ኢንቴቤ አይሮፕላን ማረፊያ ላይ የምርመራ ተቋም እንደተመሰረተ ጠቁመዋል። ለየት ያሉ ህጻናት የወለዱ እናቶች ሁሉ ደማቸው እንደሚመረመርም ዶክተር አሰን ገልጸዋል። ስለ ነፍስ አጥናትና ምርምር የሚያካሂዱ ሰዎች በየቀኑ ትንኞችን እያጠመዱ ሲያጠኑ እንደቆዩ ዶክተር ጄን አሰንግ አውስተዋል። ዚካ ቫይረስ የአንጎልን የአከርካሪ አጥንትንና የሚያገናኟቸው ነርቮችን የሚጎዳ በሽታ ሲሆን ይህ ዜና የአፍሪካ ሀገሮች ምን ያህል ለቫይረስ የተጋለጡ መሆናቸውን ገምግመው የመከላከል ዝግጅታቸውን አቅም ከፍ ለማድረግ ይረዳቸዋል ሲሉ በአፍሪካ የዓለም አቀፍ የጤና ድርጅት ክልላዊ ስራ አስኪያጅ ዶክተር ናትሺዲሶ ሞይቲ አስረድተዋል። የአፍሪካ ሀገሮች ነፍሰ ጡር ሴቶች ስለዚህ ከቫይረስ እውቀት እንዲኖራቸው ማድረግ እንዳለባቸውና ሰዎች ከትንኝና በወሲብ እንዳይተላለፍባቸው ራሳቸውን እንዲጠብቁ ማስተማር እንዳለባቸው ዶክተር ናትሺዲሶ ሞይቲ ጠቁመዋል። ኬፕ ቨርዴ ውስጥ እስካሁን ባለው ጊዜ 7000 የዚካ በሽተኞች ተብለው የሚጠረጠሩ ሰዎች እንዳሉ መነገሩን፣ 180 የሚሆኑ ነፍሰ ጡር ሴቶች ደግሞ በሽታው ይዟቸዋል ተብሎ እንደሚታመን ሞኒተር የተባለው የዩጋንዳ ጋዜጣ ድረገጽ ጠቅሷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የመጨረሻው ቅንብር ላይ ደርሰናል። እሱም እሰጥ አገባ ይሆናል። በኢትዮጵያ የዲሞክራሲያዊ ስርዓት ግንባታ የተቃውሞ ድምጾች ሚና፣ እድሎቹና ፈተናዎቹ በሚል በአገር ውስጥ በሚንቀሳቀሱ ተቃዋሚዎች ሚናና ኃላፊነት ዙሪያ በቅርቡ ከሁለት የፕሮግራሙ ተሳታፊዎች ጋር በተከታታይ የቀረበ ክርክር ርዕስ ነው። በዲሞክራሲያዊ ሂደት ግንባታ የዜጎችስ ድርሻ ምንድን ነው? ሌላው የቅንብሩ ትኩረት ነበር። ዛሬ በኢትዮጵያ የፍትህ ስርዓትና ህጎች ከቅርብ ጊዜዎቹ ድንገቶች አንጻር በሚል ርዕስ የተሰናዳው ክርክር ይሆናል የሚቀርበው። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ከካልጋሪ ካናዳና አቶ ጸጋይ አረፈ ከፊላዴልፊያ ዩናይትድ ስቴትስ ይሆናሉ። የፕሮግራሙ አዘጋጅ አሉላ ከበደ ነው። ባለፈው ሳምንት ከተገታበት ይሆናል የሚጀምረው።
አቶ እስራኤል፣ የአቶ ጸጋይ መከራከሪያ ገፋ አድርገን እንውሰድ። አቶ ጸጋይ በተጨባጭ ሊያስጠይቁ የሚችሉ የህግ መተላለፎች ናቸው በመንግስት በኩል የሚቀርቡትና በመቃወማቸው ወይም የተለየ ሀሳብ በመያዛቸው ብቻ አይደለም ሰዎች የሚታሰሩት ቅጣት የሚበየንባቸው ነው የሚሉት። በህጉም ስርዓት አልፈዋል፣ በዛ ውስጥም ሰርተዋልና ከአሰራሩ ጋር ያዛምዱልን። ሰዎች በመቃወማቸው ሳይሆን በፈጸሟቸው ጥፋቶች ከተበየነባቸው ህጉ ተፈጻሚነት ማግኘቱ አግባብስ አይደለም ወይ?
ህግ በተደነገገው መሰረት ከተፈጸመ ችግር የለም፣ የሚያከራክርም ነገር የለውም። እኔም በተቻለኝ አቅም በተጻፈው ህግ መሰረት ልሰራ ነው ሞከርኩት አገር ቤት እያሉ። ሁለት ነጥብ ላይ ብቻ ልንገር፣ ሁለት ነጥብ። አንደኛው እየወጡ ያሉት ህግጋት እኔ እናንተ እዚህ ቁጭ ብለን የምንነጋገርን ሰዎች በህግ እንድንጠየቅ በሚያደርግ መልኩ ተቀርጿል። በተለይ የፕሬስ ህግ ተብሎ ያለው ጸረ ሙስና፣ ጸረ ሽብር ተብሎ የተጻፉ ህግጋት ማንኛውም መንገድ ላይ ያገኘውን ሰው ይዘህ እንድታስገባ እንድታስር ተደርጎ ነው ተስተካክሎ የተቀመጠው።
ይቅርታ ጣልቃ መግባት አለብኝ። እንዴት ነው ማንኛውንም ሰው በህግ ሊያስጠይቅ የሚችሉት? የነኚህ ህጎች አጻጻፍ
ለምሳሌ ስለ ተቃዋሚ ስለ ተናገርክ ትታሰራለህ። ስለ ተቃዋሚ ፓርቲ ወይም ደግሞ ጦርነት እያካሄደ ስላለ የሆነ ግሩፕ አሁን እኔ እናንተ እንደምንነጋገረው ስለተናገርክ ወይም ስለጻፍክ ትታሰራለህ። ፌስቡክ ላይ ኢህአዴግ ጥሩ ነገር እያደረገ አይደለም እነ ከሌ ደግሞ ጥሩ እያደረጉ ነው ተብሎ ተጻፈ ነው ግፊት ቀርቦ እየተጠየቀ ያለው እና ህጉን ሰፋ አድርገው የማንንም ነጻነት ወስዶ ጥያቄ ውስጥ እንዲያስገባ ተደርጎ ነው የተቀመጠው። አንደኛ ይሄ ነው። ሁለተኛው ነጥብ ህጉ ጤነኛ ነው ብትል ራሱ ደግሞ ማለት ነው ህጉ ጤነኛ ነው ብለህ ብትወስድ ራሱ ኢህአዴግ በህግ መስመር በህግ ባለሙያ ሰዎች እንዲጠየቁ ሳይሆን እያደረገ ያለው በደህንነት ሰዎች ወጥመድ አዘጋጅቶል ማስረጃ ያዘጋጅልሃል አንተ እንደዚህ አይነት ነገር ማድረግ። እኔ በተጨባጭ ማቆል ልንገርህ፣ የሰው ቤት ሄዶ ፈትሸው ምንም ነገር ሲያጡ ራሳቸው ይዘው በሄዱት ወረቀት ሰው ይዘው ያስራሉ። ይሄ ማለት ነው አንደኛ ህጉ ሰፋ ተደርጎ ማንንም እንዲያስጠይቅ ተደርጎ የተቀመጠ፣ ሁለተኛ ደግሞ ስርዓቱ ማኒፑሌት ተደርጎ ማንንም ከተጠያቂነት ውጪ እንዳይሆን የፈለጉት ሰው ማለት ነው መጠየቅ እንዲችሉ ተደርጎ በአሰራር ደረጃ ፍትህ እንዳይኖር ተደርጎ ነው ያለው እና የህግ ችግር የለብንም፣ ፍትህ ግን በአገሩ የለም።
አቶ ጸጋዬ
እንግዲህ ያው አቶ እስራኤል ትንሽ ደምሰስ ባለ መልኩ ነው ያቀረቡት እና ትንሽ ይከብዳል። እንግዲህ የአመለካከት ጉዳይ ነው። ምናልባት እርግጥ ነው ሁላችንም እንደምናውቀው ኢትዮጵያ ውስጥ አሁን ለምሳሌ የጸረ ሽብር ጉዳይን በሚመለከት የወጣ ህግ አለ። የፕሬስን ህግ በሚመለከት ደግሞ የወጣ ህግ አለ። እኔ እንደማስተውለው እና እንደምከታተለው ከሆነ ግን የኢትዮጵያ መንግስት ራሱ ስለ መንግስት መጥፎ የተናገሩ ወይም ኢህአዴግን የተቃወሙ ወይም ስለ ኢህአዴግ መጥፎ ነገር የተናገሩ ብቻ በሚለው ሰዎችን ማሰር ቢጀምር ምናልባት እስር ቤቶቹ በቂ ላይሆኑ ይችላሉ። ምክንያቱም ሁላችንም እንደምናውቀው አገር ቤትም ውስጥ ሆኖ የግድ እንኳን አሁን አጋጣሚ ሆኖን ለምሳሌ እነ ዶክተር መራራ ጉዲና ወይም እነ ልደቱ አሁን በፓርላማ የታቀፉ ባይሆኑም ነገር ግን ከውጭ ሆነውም በሚናገሯቸው ነገሮች ብንመለከት ወይም አንዳንድ ሌሎችም ሰዎችም ይጽፏቸውን ኢቨን ሪፖርተር ጋዜጣ እንኳን እዛው አገር ቤት ሆኖ ብዙ ነገር መንግስትን በሚነቅፍ ደረጃ ይጽፋል። እና እንደዚህ ሚዛናዊ ቢሆን አስተያየታችን፣ ምክንያቱም ከውጭ ሆነን ስንመለከተው ትንሽ ነገሩን የማጋነን አይነት መልክ ይታይብናል። አገር ቤት ውስጥ ግን ወደ 100 ሚሊዮን የሚሆን ህዝብ ያው በጣም አድርጎ ላይ መቸው ይችላል፣ ግን እየኖረበት ያለበት ሀገር ነው። እና ልክ እንደ ኢመርጀንሲ አይነት ችግር እንዳለ አይነት ይመስላል። አሁን ከዚህ ውጭ ሆነን ሴታፕ እያደረገ መንግስት ሰዎችን ወደ ማሰሩ ላይ ነው የሚያዘነብለው እንደዚህ ብለን ስንናገር ማለት ነው። እንደዛ አይነት ፍላጎት እንግዲህ መንግስት ስራሱ ለምን ይፈልጋል? ለምን ይኖረዋል? ምክንያቱም አስጊ ነው የሚላቸውን ነገሮች እየተከታተለ አስፈላጊ የሆነ ውሳኔ ላይ ቢደርስ ይሻላል እንጂ ዝም ብሎ ጠብጠማኝ ብሎ እንዳውጫጭኝ ሰውን ሁሉ ሲበረብር የሚውል አይመስለኝም።
አቶ ጸጋዬ ማከራከሪያ ነጥቦች ማንሳት ግድ ይላል። በተጨባጭ በጥናት ተደግፉ የቀረቡትን ነው ለማከራከሪያ የማነሳው። ዓለም አቀፍ ተቋማትን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አመታዊ ሪፖርትን መነሻዎች በማድረግ ነው። በጋዜጠኞች ስር ቀዳሚውን ስፍራ የያዘች አገር ናት። ስለዚህ ጋዜጠኞች የሚታሰሩባት አገር ናት ብሎ ለማለት የሚያስደፍር መሰረት አለ። ባለፈው ሳምንት ሂዩማን ራይትስ ዋች ያወጣው ዘገባ ፍርድ ቤቶች ተቃውሞውን ለማፈኛነት እየዋሉ ነው ይላል። አቶ ጸጋዬ ባለፉት 6 ወራት ውስጥ በኦሮሚያ በተለያዩ አካባቢዎች በተቀሰቀሰው የተቃውሞ እንቅስቃሴ ሳቢያ ሰዎች በብዛት በሺዎች የታሰሩበትን እየዘረዘረ ይገልጻል። ሌሎች ብዙ መረጃዎችም ቀርበዋል። ይሄ በእርግጥ ከተቃውሞ ጋር የተያያዘ አይደለም? ይሄ በእርግጥ ሕጉን መሰረት ያደረገ ነው? እነኚህን ጥያቄዎች ቅድም ካሉት ጋር እንዴት ማስተናገድ ይቻላል?
ሁሉም ነገር እንግዲህ አመለካከት ጉዳይ ነው። በነገራችን ላይ ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ ኦክላንድ ኢንስቲትዩት እንደዚህ አይነት ትልቅ ሬፒቴሽን ያላቸው የውጭ ድርጅቶች በአንዳንድ መልኩ ሲታይ ትኩረታቸው እንደ አጋጣሚ ሆኖ ደግሞ አሁን ኢትዮጵያ እያደረገችው ባለችው ለማደግ እየሞከረች ባለችበት ደረጃ ላይ ማለት ነው ትንሽ የሚጋጩባቸው ይመስለኛል። ምክንያቱም ምንድን ነው እነሱ ምኞታቸው እንደነ ሂዩማን ራይትስ ዋች ያሉት ምናልባት እንግዲህ ኢትዮጵያ ጥሩ ሆና እንድታድግ ጥሩ የዲሞክራሲ ሀገር እንድትሆን ብለው የሚያስቡ ከሆነ ከልባቸው ነገር ግን ልክ እንደ በቃ እንደ አንድ የሆነ አብሻቂ ሰው አለ አይደለ፣ ከኋላ እየተከተለ ምናምን እናንተ እንደምንም ተሸጋግረ ተኩሰህ ምን ብለን ያደረከው በቃ ሱሪህን ይኸውልህ ሱሪህ እንዴት እንዳጠረ ስታስጠላ ምናምን የሚል አይነት ነገር አርጌ አያቸዋለሁ። ምክንያቱም እነሱ ሙሉ ስዕሉን ለመመልከት በቂ ዝግጅትም ሆነ በቂ ፍላጎት ያላቸው አይመስለኝም።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
ቆንጂት ታዬ ነን። ሰላም፣ ደህና ደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል። The Voice of America.